የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል
በፖለቲካ ፓርቲ መሪዎች ብቻ እንዲወሰን ስልጣን የሚሰጠው የትኛው የህግ መሰረት ነው?
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። ዛሬ ለህዝባቸው ካስተላለፉት መልእክት የተወሰኑትን በወፍ በረር እንቃኛለን።
እንደማሁን ክላይደርም ያመርዳ ሲበዛ ግራ ይገባልም እንደሚባለው አሁን ከቤት መራቁ ምናምንም ስላለ ያው ትንሽ ግራ ይገባ ነበር።
ዶክተር ብሩክታዊት ጌታቸው ናት። ከተመረቀች ከጥቂት ጊዜያት በኋላ የመጀመሪያ ስራዋ ከኮቪድ-19 ወረርሽኝ ጋር መፋለም ሆኗል። አብራን ታመሻለች። ሌሎች ተጨማሪ ጉዳዮችንም እናነሳሳለን። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
ታም ባለፉት 24 ሰዓታት ውስጥ በተደረገ 1848 የላብራቶሪ ምርመራ 25 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ይህ አሃዝ ኢትዮጵያ ውስጥ እስከዛሬ ድረስ በአንድ ቀን የተያዙ ሰዎች ቁጥር ከፍተኛው ነው። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 187 ደርሷል። በዛሬው ዕለት ከተያዙት ውስጥ 3 ሰዎች የውጭ ሀገር የጉዞ ታሪክ ያላቸው ሲሆኑ 3ቱ ደግሞ ከቫይረሱ በተያዘ ሰው ጋር ንክኪ የነበራቸው ነበሩ። ቀሪዎቹ 19 ሰዎች ግን ምንም አይነት የጉዞ ታሪክም ሆነ ንክኪ እንደሌላቸው በዛሬው ዕለት የጤና ጥበቃ ሚኒስቴር ያወጣው መግለጫ ያሳያል። ከዚሁ ጋር በተያያዘ በትግራይ ክልል ከተጠቀሱት በተለየ 4 ሰዎች በኮቪድ-19 መያዛቸው ተገልጿል። ኢትዮጵያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭት መጠን መጨመር ተከትሎ ህብረተሰቡ ሳይዘናጋ አስፈላጊውን ማህበራዊ መራራቅ፣ ፊትን በመሸፈኛ ጭንብል መሸፈንና የእጅ ንጽህናን መጠበቅ እንዲተገብር አሳስበዋል። በደቡብ ክልል የኦሞ ዞን ዳሰነች ወረዳ በተነሳ የኮሌራ ወረርሽኝ 40 በላይ የሚሆኑ ሰዎች ሳይሞቱ እንዳልቀሩ የአካባቢው ነዋሪዎች በስልክ ለአሜሪካ ድምጽ ተናግረዋል። መንግስት በቂ የጤና ድጋፍ እያደረገ አለመሆኑን ገልጸው አገር አቀፍ ድጋፍ ከተቻለም የዓለም አቀፍ ድርጅቶች ጣልቃ ካልገቡ በርካታ ህዝብ በወረርሽኙ ሊያልቅ እንደሚችልም ጠቁመዋል። የክልሉ የጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው በጤና ተቋም ውስጥ የሞቱት 11 መሆናቸውን ገልጸው በቤታቸው እያሉ በወረርሽኙ ህይወታቸው ያለፈባቸው ሌሎች 10 ሰዎች እንዳሉ ማወቅ ችለናል ብለዋል። ጉዳት ሳያደርስ መከላከል ያልተቻለው በጤናው ዘርፍ ያለው የመንግስት ትኩረት በሙሉ በኮሮና ቫይረስን በመከላከል ላይ በመዋሉ በመሆኑና የወይጦ ወንዝ በመበከሉ ነው ብለዋል። ዘገባውን ያደረሰን የሐዋሳ ዘጋቢያችን ዮናታን ዘብዴስ ነው። ግብጽ ኢትዮጵያ ላይ ያሰማችው ክስ መሰረተ ቢስ ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምጽ ገለጹ። የግብጽ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባስገቡት የአቤቱታ ደብዳቤ ኢትዮጵያ ታላቁ ህዳሴ ግድብን ከስምምነት በፊት ለመምላት ማቀዷ ለቀጠናው ሰላምና ጸጥታ አደጋ አለው በማለት ዓለም አቀፉ ማህበረሰብ እንዲያስቆም አጠይቀዋል። ዘገባው የሰለሞን አባተ ነው። አድማጮች የዚህን ዜና ዝርዝር በምሽቱ የመጽሔት ፕሮግራም 3 ሰዓት ላይ ጠብቁ። የዓለማችን ድሃ ሀገራት በኮሮና ቫይረስ የሚደርስባቸው ጉዳት ከፍተኛውን ደረጃ የሚኖረው በመጪዎቹ ከ3 እስከ 6 ወራት እንደሆነ የተባበሩት መንግስታት የግብረሰናይ ቢሮ አስታወቀ። ቢሮው ዛሬ ባወጣው መግለጫ ምንም እንኳን እነዚህ ድሃ ሀገራት በበሽታው እስካሁን የከፋ ጉዳት ባይደርስባቸውም ከበሽታው ጋር ተያያዥ በሆኑ የሥራ አጥነት፣ የገቢ ማሽቆልቆል እንዲሁም የምግብ አቅርቦት መቆራረጥና የህፃናት ክትባቶች አለመዳረስ እያሰጋቸው መሆኑን አስታውቋል። ይህን ተከትሎ የሚፈጠሩ ቀውሶችን ለመፍታት እንዲያግዘው ቢሮው የ6.7 ቢሊዮን ዶላር እርዳታን ጠይቋል። መግለጫው እንደሚያሳየው ከዚህ ቀደም በድህነት ከሚታወቁት ሀገራት በተጨማሪም በኮሮና ቫይረስ ሳቢያ 9 ተጨማሪ ሀገራት ወደ ድህነት እንደሚያሽቆለቆሉን ያስታወቀው በዓለም ላይ በኮሮና ቫይረስ የተያዙ ሰዎች ቁጥር 3.8 ሚሊዮን ያህል ሲደርስ 264,000 ሰዎችም ለህልፈት ተዳርገዋል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚ ጉዳይ እንሻገር። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለግማሽ ሰዓት የዘለቀ ንግግር ለኢትዮጵያን አስተምተዋል። የንግግራቸው ዋነኛ ማጠንጠኛ መጪውን ሀገራዊ ምርጫ በማስመልከት ከሰሞኑ የተወሰዱ የመፍትሄ አማራጮችና የተሰጡ ምላሾች ናቸው። የኮቪድ-19 ወረርሽኝ በዓለም ላይ ሊደረጉ የታሰቡ የተለያዩ ሁነቶች እንዲሸጋገሩ እንዲሰረዙ ምክንያት መሆኑን አብነቶችን በመጥቀስ ያወሱት ጠቅላይ ሚኒስትሩ ምርጫው በተቆረጠለት ቀን እንዲደረግ የመንግስታቸው ፍላጎት እንደነበረ አስተውሏል። ሆኖም መጋቢት ወር መጨረሻ ላይ የኢትዮጵያ ምርጫ ቦርድ ምርጫው በኮቪድ-19 የጤና ስጋት ምክንያት ሊሸጋገር እንደሚገባ መምከሩን ተከትሎ መጻይ አፈጻጸሙንና እስከ መዳረሻው ያሉ አስተዳደራዊ የሕግ መርሆችን የሚለዩ አጥኚ ቡድኖችን እንዳዋቀረ ተናግረዋል።
በሶስት ቡድን ተከፋፍለው አንዳቸው ከሌላኛው የማይገናኝ ቡድን መስርተው ባለሙያዎቹ በዝርዝር አጥንተዋል። ከሪፖርቱ እንደተረዳነው የሀገሪቱ ህገ መንግስትና ሌሎች ህጎች ዓለም አቀፍ ስምምነቶችና የሌሎች ሀገሮች ልምዶችን በሚገባ ተመልክተዋል። በመጨረሻም የተለያዩ አማራጮችን ይዘው በአንድነት በመገናኘት የተቀራረቡ የሐሳብ አማራጮችን አቅርበዋል። ባለሙያዎቹ ያቀረቧቸውን አማራጮች በመያዝ ምርጫው ሊተላለፍ የሚችልበትን ህጋዊ አግባብ በተመለከተ ከልዩ ልዩ ባለድርሻ አካላት ጋር ውይይትና ምክክር ተደርጓል። ይህንንም ተከትሎ የፌደራል መንግስት ከፍተኛ የስልጣን አካል የሆነው የህዝብ ተወካዮች ምክር ቤት በጉዳዩ ላይ ህገ መንግስታዊ ትርጓሜ እንዲሰጥበት ጉዳዩን ለህገ መንግስት ጉዳዮች አጣሪ ጉባኤ መርቶታል።
የአካሄድ በበኩሉ በሶስት የሚመደቡ ሐሳቦችን እንደወለደ ያነሱት ጠቅላይ ሚኒስትሩ የሶስቱ ሐሳቦችን ይዘትም በውፍ በረር ቃኝተዋል።
ህጋዊ ወይም ህገ መንግስታዊ መፍትሄ እንደሚያስፈልግ የሚቀበሉ ነገር ግን ከህገ መንግስት ትርጉም ውጪ ያሉ ህገ መንግስታዊ አማራጮችን የሚያቀርቡ፣ ሁለተኛ ህገ መንግስታዊ ትርጓሜን የተሻለ አማራጭ አድርገው የሚያቀርቡ፣ ሶስተኛ ጉዳዩ በህጋዊ አካሄድ ሳይሆን በፖለቲካ መፍትሄ የሚፈታ ነው የሚሉ፣ ለዚህም የሽግግር መንግስት መቋቋም ወይም ተፎካካሪ ፓርቲዎችን ያቀፈ መንግስት ፖለቲካዊ መፍትሄ ነው ብለው የሚከራከሩ ናቸው።
ጠቅላይ ሚኒስትሩ መንግስት ህገ መንግስታዊ ማሻሻያ ማድረግ በአስቸኳይ ጊዜ አዋጅ ብቻ እስከ ቀጣዩ ምርጫ መድረስ እየቻለ ወደ ህገ መንግስታዊ ትርጓሜ እርምጃ ማምራቱ ለሀገሪቱ ነገም የሚበጅ መሆኑን ከግምት ውስጥ በማስገባት እንደሆነ አውስተዋል። ይህን እርምጃ የሚቃወሙና በተለይ ደግሞ መፍትሄው የሽግግር መንግስት ነው የሚሉ ኢትዮጵያን በአሁኑ ሰዓት የገጠማት ህገ መንግስታዊ ቀውስ ነው፣ ምርጫን የሚያራዝም መፍትሄ በህገ መንግስቱ ላይ አልተቀመጠም፣ ህገ መንግስታዊ ትርጓሜዎችም ሆኑ ማሻሻያዎች የብልጽግና ፓርቲ አባላት በሚቆጣጠሯቸው ምክር ቤቶች የሚተገበሩ ስለሆኑ ገለልተኝነት የሚያንሳቸው ተቀባይነትም የሌላቸው መፍትሄዎች ናቸው፣ ገዢው መንግስት ወትሮውንም በዲሞክራሲያዊ ምርጫ ያልተመረጠ ስለሆነ ቅቡልነት የለውም፣ ከመስከረም ወር ጀምሮ ደግሞ ዓለም አቀፍ ቅቡልነቱንም ያጣል የሚሉ ሐሳቦች ሲንሸራሸሩ መሰንበታቸውን ያነሱት ጠቅላይ ሚኒስትሩ መልሳቸውን አስተምተዋል።
ህገ መንግስቱ ለዚህ ጉዳይ የሚሆን መፍትሄ የለውም የሚለው መከራከሪያ ያላየቁም ነገር አለ። በመጀመሪያ ደረጃ እጅግ ብዙ ቁጥርና ሰፊ ልምድ ያላቸው የህግ ባለሙያዎችና ምሁራን አማራጮች አሉ ወይም አማራጮች የየራሳቸው ውስንነት ያላቸው ቢሆንም አሉ እያሉ በጉዳዩ ላይ ምንም ምርምርና ጥናት ያላደረጉ ባለሙያም ያልሆኑ ሰዎች በድፍረት ህጋዊ መፍትሄ የሌለው ችግር ነው ማለታቸው ምኞታቸውን እንጂ እውነታውን አያሳይም። ከዛም ሲያልፍ ነገሩ መድኃኒት የለውም ሲልህ መድኃኒቱ እኔ ጋር ብቻ ነው ማለቱ ነው እንደሚባለው ሆኖ እናገኘዋለን። በሰሞኑ ክርክር ለህገ መንግስታዊ ትርጉም መነሻ የሚሆንና ይህን ጉዳይ የተመለከተ ህገ መንግስታዊ አንቀጽ የለም የሚለው መከራከሪያም ወሳኙ አካል ሊመልሰው የሚገባውን ጥያቄ ቀድሞ የሚመልስ ነው።
ጠቅላይ ሚኒስትር አብይ አህመድ አሁን ለተፈጠረው ሁኔታ መፍትሄው መመስረት ብቻ ነው የሚሉትንም ተችተዋል።
ይህ መንገድ በህገ መንግስቱም ያልተደነገገ ህገ መንግስታዊም ያልሆነ ሐሳብ ነው። ያለ ምርጫ እንዲሁ ተጠራርቶ ስልጣን የሚከፋፈልበት ምንም አይነት ህጋዊም ሆነ ህገ መንግስታዊ አካሄድ የለም። የፖለቲካ ፓርቲ ስለሆንኩ ስልጣን ይገባኛል የሚለው ፈሊጥ ዲሞክራሲያዊም ሆነ ህገ መንግስታዊ አይደለም። ህገ መንግስቱ ስልጣን በመርጫ ብቻ እንደሚገኝ ይደነግጋል። ይህን መሰረታዊ መርህ በጣሰ ሁኔታ ስልጣን እንደ ድግስ ትሩፋት ለሁላችንም ይዳረስ የሚለው አካሄድ በሀገራችን ዲሞክራሲያዊ ስርዓት ለመገንባት የምናደርገውን ጥረት ወደ ኋላ የሚመልስ ከህዝብና ከሀገር ይልቅ የስልጣን ፍላጎት የሚያስቀድም አስተሳሰብ ነው። ለመሆኑ የተመረጠ መንግስት እያለ ያልተመረጡ ፓርቲዎች ተሰባስበው መንግስት የሚመሰርቱት በየትኛው የሞራል የህግና የስርዓት አካሄድ ነው? የሀገሪቱ የፖለቲካ ሁኔታ የህዝብ ይሁንታ በአንድም በሌላም መልኩ ሳይኖረው በፖለቲካ ፓርቲ መሪዎች ብቻ እንዲወሰን ስልጣን የሚሰጠው የትኛው የህግ መሰረት ነው? ከመቶ በላይ ፓርቲዎች ተደራድረውና ተስማምተው ወደ ፖለቲካዊ መፍትሄ እስኪመጡ ድረስ ምርጫው የሚራዘምበት ችግር ተፈቶ ከህጋዊ ምርጫው ቀን እንደርስ የለም ወይ?
ከዚህ በተጨማሪ የኮቪድ-19 ወረርሽኝ ስጋት ባለበት ሁኔታና የቀጠናው ሁኔታ በሀገር ለዋላዊነት ላይ ስጋት በደቀነበት በአሁኑ ጊዜ የሽግግር መንግስት መሰረታለን የሚለው ድርድር ተቀባይነት የሌለው መሆኑንም ጠቅሰዋል። መንግስት የሀገሪቱን ህገ መንግስት ለመጠበቅ እርምጃዎች እንደሚወስድ ለዚህም ዝግጁነቱ እንዳለው ጠቁመዋል። በኢትዮጵያ የኮሮና ቫይረስ ያለበት የመጀመሪያ ሰው ከተገኘ በኋላ ወረርሽኙን ለመቆጣጠር የጤና ጥበቃ ሚኒስቴር የተለያዩ ጥረቶች እያደረገ ይገኛል። ከነዚህ ጥረቶች አንዱ በጤና ሙያ ተመርቀው ወደ ስራ ያልተሰማሩ ባለሙያዎችን በፈቃደኝነት ተመዝግበው አገልግሎት እንዲሰጡ በማድረግ የጤና ባለሙያ እጥረትን መቅረፍ ነው። ባልደረባችን ስመኝሽ ቆየ በቅርቡ የሕክምና ትምህርታቸውን አጠናቀው መንግስት ባስተላለፈው ጥሪ መሰረት በፈቃደኝነት ተመዝግበው የመጀመሪያ ስራቸውን በኮሮና ቫይረስ መከላከል ላይ የጀመሩ ወጣት ባለሙያዎችን አነጋግራለች።
ዶክተር ብሩክታይት ጌታቸው ያለፉትን 7 ዓመታት በቅዱስ ጳውሎስ ዩኒቨርሲቲ የሕክምና ትምህርቷን ስትከታተል አንድም ቀን የመጀመሪያ ስራዋ ዓለምን ያስጨነቀ ወረርሽኝን መከላከል ይሆናል ብላ አስባ አታውቅም። ከባድና ከፍተኛ ጥረት ይጠይቅ ነበር የምትለውን የሕክምና ትምህርቷን አጠናቃ ነሐሴ 2011 ላይ ስትመረቅ ግን እንዳሰበችው የጤና ጥበቃ ሚኒስትር በመንግስት የሕክምና ተቋማት እንድታገለግል አልመደባትም። ሚኒስትር መስሪያ ቤቱ ከ2011 ጀምሮ ሐኪሞችን መመደብ በማቆሙ ዶክተር ብሩክታይት በግሏ ስራ ፈልጋ ማግኘት ነበረባት።
ስራ መፈለግ የተጀመረው በእኛ አመት ነው። ከዚህ በፊት የነበረው ምደባ ነበረ። በእርግጥ ትንሽ ግራ ገብቶን ነበር ስራም እንዴት እንደሚፈለግ ምናምኑ። ደግሞ በእኛም ጊዜ ሲኦሲ ስለተጀመረ ወዲያውኑ አልነበረም ስራ የፈለግነው። ሲኦሲ ዩዴት ከወጣን በኋላ ነበር እና ያው የተረዳነው አዲስ አበባ በእርግጥ ብዙም ጀነራል ፕራክቲሽነር እንትን አይደለም፣ አስፈላጊ አይደለም። ያው በየሆስፒታሉም ሬዚደንቶችም ስላሉ ብዙም እንደ እንትኑ አይደለም። እና አሁን በብዛት ስራ እንደኛ ጀነራል ፕራክቲሽነር የሚፈልጉት በየክፍለ ሀገሩ ነው። ግን ደግሞ አሁን ክፍለ ሀገሩም ያው ምርጫ ሲበዛ ግራ ይገባል እንደሚባለው አሁን ከቤት መራቁ ምናምንም ስላለ ያው ትንሽ ግራ ይገባ ነበረ።
25 ዓመቷ እንደሆነ የነገረችን ዶክተር ብሩክታይት ከሰባት ወር ስራ ፍለጋ በኋላ የመጀመሪያ የህክምና ስራዋን የጀመረችው ለውጭ ሀገር ተመላሾች ወደ ህብረተሰቡ ሳይቀላቀሉ እንዲቆዩ በተዘጋጀ የለይቶ ማቆያ ጣቢያ ነው። ላለፉት 2 ወራትም ለኮሮና ቫይረስ ተጋላጭ ናቸው ተብለው ተጠርጥረው ወደ ጣቢያው ለሚመጡ ግለሰቦች ክትትል ስታደርግ ቆይታለች። የመጀመሪያ የህክምና ስራዋን ዓለምን ባሸበረው የኮሮና ቫይረስ ክትትል መጀመር ስሜቱ ምን ይመስላል ስንል ዶክተር ብሩክታይትን ጠይቀናታል።
ያው መጀመሪያ ያው ፈርተን ነበር የጀመርነው። ምን እንደሚጠብቀንም አላወቅንም ነበረ። አሁን ግን ትንሽ ስራውን ከተቀላቀልን በኋላ ያው ተረጋግተናል። ስሜቱ ማለት ያው ሰዎችም የተረጋጉ ናቸው። ያው አንዳንዶቹ በእርግጥ ላይሰሙን ይችላሉ ተቀመጡም ሲባሉ፣ ግን በተሻለን አቅም ለመቆጣጠር እየሞከርን ነው። እና ያው ራሳችንንም ተጠንቅቀን ያው ፒፒ እየተሰጠን ነው። ስለዚህ ተጠንቅቀን እየተጠቀምነው ነው እሱንም እና ያው ለመርዳት እየሞከርን ነው። በእርግጥ ግን እስካሁን አስፈሪ ነገር አልገጠመንም እግዚአብሔር ይመስገን።
የጤና ጥበቃ ሚኒስቴር የኮሮና በሽታን ለመከላከል የስራ ልምድ የሌላቸውን ጨምሮ በፈቃደኝነት ማገልገል የሚፈልጉ የሕክምና ባለሙያዎችን እንደሚመዘግብ ጥሪ ሲያቀርብ ከመጀመሪያ ዙር ተመዝጋቢዎች አንዷ የነበረችው ዶክተር ብሩክታይት ስለ ስራው አስረድታናለች።
ያስራውን ጣቱን ከሳቱን ያው እንትናቸው ቼክ ይደረጋል፣ ቴምፐሬቸራቸው ቼክ ይደረጋል እየተዞረ ያው የተለመደው ሳልም ማስነጠስም ትኩሳትም እንትን የቶንስልም ወይ ራስ ምታትም ካላቸው እንጠይቃለን። ካላቸው ወደ ሌላ ቦታ ነው የምንቀይራቸው፣ ብቻቸውን አይዞሌት ይደረጋሉ። ከሌላቸው ግን ለ14 ቀን ክትትል እናደርግላቸው እና በ14ኛው ቀን ላይ ሊወጡ አካባቢ ሲሉ ብቻ ይመረመሩና ነጻ ከሆኑ ወደ የቤታቸው እንልካቸዋለን ቀናቸው ሲደርስ።
ልክ እንደ ዶክተር ብሩክታይት በኮሮና ቫይረስ ሕክምና ላይ በፈቃደኝነት እየሰራ የሚገኘው ሌላው የ25 ዓመት ወጣት ዶክተር አቤኔዘር ኢሮ ነው። በአዋሳ ተወልዶ ያደገው ዶክተር አቤኔዘርም ከቅዱስ ጳውሎስ ሆስፒታል በሕክምና የተመረቀው ከሰባት ወር በፊት ነበር። ከአምስት ወር ስራ ፍለጋ በኋላ እንደ እድል ሆኖ ጳውሎስ ሆስፒታል ካስመረቃቸው ተማሪዎች ውስጥ የተወሰኑትን ለመቅጠር ሲወስን ዶክተር አቤኔዘር ተወዳድሮ በሕፃናት ሕክምና ክፍል ስራ ጀምሮ ነበር። ነገር ግን በአዲሱ ስራው ብዙም ሳይቆይ የኮሮና ቫይረስ ሀገር ውስጥ በመግባቱ በሆስፒታሉ የቫይረሱ ተጠርጣሪዎች ተለይተው ወደሚቀመጡበት ክፍል በፈቃደኝነት ተዛወረ።
ከኮቪድ-19 ወረርሽኝ ነው ዓለም ላይ ያለው ኢምፓክት በብዙ ሚሊዮን ሰው ሰማ ነው። ለማንኛውም መጀመሪያ ሰው ስለሆንኩ መቀም ለማንኛውም ሰው ካሪ ፍራትን ቡናጫናም ይኖራል። ግን ያው ክሮዋት ሜድ ስኩል ለነዚህ ነገሮች ነበር ስንዘጋጀው ነበር። አሁን በኢንተርንሽፕ ፔሪዳችንም ስንማር ስንዘጋጀው ነበረው ለዚህ ነበረ። ሜዲካል ስኩልም የኮሚሽን ጊዜ ስራ ኤክስፔሪንስም ለዚህ ነገሮች አዘጋጅተውናል።
በዚህ አስከፊ ወረርሽኝ ወቅት በግንባር ቀደምነት ህዝቡን የሚያገለግሉ የጤና ባለሙያዎች በዓለም ዙሪያ ትልቅ ክብር እየተሰጣቸው ቢሆንም ኢትዮጵያ ውስጥ ያሉ ባለሙያዎች ግን በተወሰነ መልኩ የመገለል ችግር ደርሶብናል ይላል ዶክተር አቤኔዘር።
የመጀመሪያ ፖዚቲቭ ኬዞችን ኢንካውንተር ያደረኩ ጊዜ እንደ ማንኛውም ፈርስት ሪስፖንደር ባዜን ከወረርሽኙ የሚጠብቁኝን መሳሪያቸው ነበረ ኬር ሰጠሁት። ግን ፖዚቲቭ ኬዞቻችን ከተገኙ በኋላ በማቃቸው ሙያው ላይም ስራው ላይም ባሉት ስራ ላይም በሌሉ ጓደኞች ላይ ትንሽ የባህሪ ለውጥን ስቲግማን አይቼ ነበረ። ግን ከዛ በኋላ ወንደ ቤስ ጎዝ ባይ ስቲግማን ፐርሰናሊ እኔ ላይ ቀንሶ ነበረ። ግን በሌሎች ጓደኞች ላይ ከታክሲ ላይ ከማስወረድ ቤት እስከማስለቀቅ ብዙ ስቲግማዎች ደርሶ ነበረ እኔ ፐርሰናሊ የማውቃቸውን።
ወጣቶቹ ዶክተሮች ከአመታት ትምህርት በኋላ በመጀመሪያ ስራቸው የሕክምና ግዴታቸውን እየተወጡ በመሆናቸውና በዚህ ወረርሽኝ ወቅት ሀገራቸውን በማገልገላቸው ደስተኞች ናቸው። ወረርሽኙ ሲያበቃና ህብረተሰቡ ወደ ቀድሞ ኑሮው ሲመለስም ሁለቱም ወደ ትምህርት ቤት ተመልሰው ስፔሻላይዝ የማድረግ እቅድ አለን ይላሉ። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ነኝ ከፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ኢትዮጵያ ውስጥ በመጪው ግንቦት ወር ከ21,000 በላይ ዜጎች የጎርፍ አደጋ ሊደርስባቸው እንደሚችል የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ገልጿል። ከነዚህ ውስጥም 19,000 ያህሉ ከመኖሪያቸው ሊፈናቀሉ ይችላሉም ተብሏል። የደንገረመው የብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴን አነጋግራ ነበረ።
የሚያዝያ ወር ከገባ ጀምሮ በጣሉ ከፍተኛ ዝናቦች ምክንያት በተከሰቱ የጎርፍ አደጋዎች በድሬዳዋ ከተማ 4 ሰዎች ሲሞቱ 53 ቤቶች ፈርሰዋል። ወደ 2000 የሚጠጉ ቤተሰቦችም ለምግብ እጥረት ተዳርገዋል። በተመሳሳይም በደቡብ ክልልም በጅንካ በእንስሳትና በመሰረተ ልማቶች ላይ ከፍተኛ ጉዳት ተከትሏል። በኢትዮጵያ ሶማሌ ክልል በሸበሌ ዞን በቀላፎ 15 ቀበሌዎች በጎርፍ አደጋ ሙሉ ለሙሉ ተጥለቅልቀዋል። ይህም ሰዎችን ለመፈናቀል ለበሽታና ለተለያዩ ችግሮች የዳረገ ሲሆን ይኸው ዝናብ በግንቦት ወር በተለያዩ የሀገሪቱ ክፍሎች ባሉ 21,000 ሰዎች ላይ
የጎርፍ አደጋ ሊያደርስ እንደሚችል ይባስ ብሎም 19000 ያህሉ እንደሚፈናቀሉ ተነግሯል። አቶ ደበበ ዘውዴ የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ክፍል ኃላፊ ናቸው። ስለ አደጋው ስጋት እንዲህ አስረዳሉ።
የአደጋው መንስኤ ዓለም አቀፍ ይዘት ያለው ነው። ይሄን ስንል እንግዲህ የአየር ንብረት ለውጥ በዓለም አቀፍ ደረጃ በተከሰተ ቁጥር ያ አሉታዊ ተጽዕኖ በኢትዮጵያም ላይ እንደሚያሳርፍ ይታወቃል። ይሄን ስንመለከት እንግዲህ የረጅም ጊዜ ታሪካችን ኢትዮጵያ በድርቅ የምትጠቃ አገር ነች። በሁለተኛ ደረጃ ደግሞ ጎርፍ ነው የሚያጠቃን። ይሄው የአየር ንብረት ለውጥ በተከሰተ ቁጥር የጎርፍ አደጋው እንዳለ ይታወቃል። የብሔራዊ ሜትሮሎጂ መረጃ መሰረት ይሄው ዝናብ በግንቦት ወር የሚቀጥላል ትላል። ጉዳቱም እንዳለ ሆኖ ያው በተፋሰሶች በተለይ እኛ ጋር አሁን ከመደበኛ በላይ የሚጥለው ዝናብና በተፋሰሶች ላይም እየሞላ በዚያ አካባቢ የሚኖረውንም ህዝብ ጉዳት ይደርስበታል። ከዚህ ጋር ተያይዞ የጎርፍ ጉዳት ሊከሰትባቸው የሚችሉ ቦታዎች ሁሉ ተለይተዋል። ለምሳሌ ዞኖችን ባልተራልሽ ጋምቤላ፣ ኦሮሚያ ክልል፣ አማራ ክልል፣ ሶማሌ ክልል፣ አፋር ክልል፣ ትግራይ ክልል፣ ደቡብ ብሔር ብሔረሰቦች እንዲሁም ከፍተኛው ንበልግ ተጠቃሚ ደቡብ ብሔር ብሔረሰብ ነው። ድሬዳዋ ከተማም፣ ሀረሪም፣ አዲስ አበባም ላይ እንደዚሁ አይነት የጎርፍ ክስተቶች ይኖራሉ ተብሎ ይታሰባል።
አቶ ደበበ ይህ በዛሬው ዕለት የወጣው መግለጫ አደጋን ለመቀነስና ለመከላከል የሚደረግ የቅድመ ማስጠንቀቂያ አካል መሆኑን በመጥቀስ በተጨማሪም እስከ ወረዳ ድረስ በተቀናጀ መልኩ እየሰሩ መሆኑን ይጠቅሳሉ።
እየተሰሩ ያሉ የቅድመ ማስጠንቀቂያ ስራዎች እንዳሉ ሆኖ ጎርፍ ስጋት ተጋላጭ የሆኑት ላይ የሚሰሩ ስራዎችም አሉ። አንደኛ የቅድመ ማስጠንቀቂያ ስራ፣ የቅድመ ማስጠንቀቂያ ስራችን ከብሔራዊ ሜትሮሎጂ ኤጀንሲ ያገኘነው መረጃ እንዲሁም ከውሃ መስኖና ኤሌክትሪክ ሚኒስቴር እንዲሁም ከተፋሰሱ ባለስልጣን የምናገኘው መረጃ በአጠቃላይ ለህዝቡ ማሰራጨትና መስጠንቀቅ እንዲጠብቅ ማድረግና ይህንኑ ለመከላከል የሚያስችሉ ስራዎች እስከ ታችኛው ድረስ መስራት። በዚህ የአደጋ ስጋት ስራ አመራር ኮሚሽን የጎርፍ ግብረ ኃይል ይኸው በብሔራዊ ደረጃ የተዋቀረው በክልልም ተዋቅሮ ህብረተሰቡ ላይ የበለጠ ጉዳት እንዳይደርስ የቅድመ ማስጠንቀቂያ ስራዎች መሰራት ያለባቸው። ከዚያ ውጭ የጎርፍ መከላከያ መዋቅሮችን ማጠናከር፣ ህብረተሰቡ ላይ ጉዳት ከመድረሱ በፊት እንግዲህ ግንዛቤ ማስጨበጥም አንዱ፣ ምክንያቱም ጉዳቱ የከፋ እንዳይሆን መከላከል ስራዎች እየተሰሩ ናቸው። በተለይም ይሄ በደጋማ እና ተዳፋታማ ካላቸው ቦታዎች ላይ ለምሳሌ ድሬዳዋ 17 ኪሎ ሜትር ከተማ አስቀምጠቢ ቁልቁለት ዝናብ አይዘንብም ብዙ አይጠበቅም። ኦሮሚያና አጎራባች ክልሎች የሚዘንበው ዝናብ ጉዳት ሊያደርስ ስለሚችል እዚህ ቦታዎች ላይ ጥንቃቄ የተሞላበት ስራ እንደተሰራ የማድረጉም ስራ እስከ ወረዳ ድረስ ባለው መዋቅር እየተሰራበት ነው።
አቶ ደበበ ከዚህ ቀደም የጎርፍና የመሬት መንሸራተት አደጋ በደረሰባቸው አካባቢዎች ላይም የምግብና ሌሎች መሰል እርዳታዎችን በማቅረቡ ረገድ እየተንቀሳቀሱ መሆኑንም ነው የሚናገሩት።
በተለያዩ የመልጋ አካባቢዎች የሶማሌ ክልል፣ የድሬዳዋ አስተዳደር፣ ደቡብ ብሔር ብሔረሰቦችን ጨምሮ 219,698 ሰዎች ተጎድተዋል። ከእነዚህ ውስጥም 108,107 ሰዎች ተፈናቅለዋል። ይሄ ከክልሎች ያገኘነው መረጃ ነው። ሆኖም ይሄ የተፈናቃይ ጉዳይ በጎርፍ የሚቀጥል አይደለም። ጎርፉን በተለያየ መልኩ የመከላከል ስራ ሰርተሽ ወደ ቀያቸው እንዲመለሱ ይደረጋል። በቀያቸው ሲመለሱ ራሱ የሚፈልጉት ነገር እንኳን ባይገኝ አስፈላጊው ምግብም ሆነ ምግብ ነክ ያልሆኑ ቁሶችን እስከ ምግብ ማብሰያ ድረስ እንዲቀርብላቸው ይደረጋል። እንግዲህ
በግንቦት ወር ላይ እንደሚመጣ ለሚጠበቀው የጎርፍ አደጋ ከአጋር ተቋማት ጋር በመሆን በእቅድ እየተንቀሳቀሱ መሆኑንም ይናገራሉ።
በበልጋ ቃይኮ አካባቢ ተጨማሪ ጎርፍ ስለሚኖር ወደ 21,101 ሰዎች በጎርፍ ይጠቃሉ። ከነታቸው ደግሞ ከነዚህም ሰዎች 19,030 ሰዎች ሊፈናቀሉ ይችላል ተብሎ ሲታሰብና ይሄ ነገር መረጃው ሲደርስ ይታቀዳል። እክሉም ይታቀደው በጋራ ነው። የጎርፍ ግብረ ኃይል አለ፣ በብሔራዊ ደረጃም በክልልም ደረጃ። ከዚህ አንጻር የሚሰሩት ስራዎች አንድ፣ ይህ ህዝብ በጎርፍ የሚፈናቀል ከሆነ አስፈላጊውን ድጋፍ ለማድረግ የሚያስችል ዝግጅት ማድረግ ነው። በምን ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ምግብና ምግብ ነክ ያልሆነ ግብርናም ቢሆን ውሃም ቢሆን ከጤናውን በኩል ምክንያቱም ጎርፍ ብቻውን አይደለም ጥቃቱን የሚያደርሰው በሰው ላይ እና በንብረት ላይ ቢሆንም እነዚህ ሰዎች በተለያየ መልክ ሊጠቁ ስለሚችሉ ተዛማጅ የሆኑ ችግሮችን ጋር ቢሆን ኖሮ እነዚህን ተዛማጅ ችግሮች ሊቀርፉ የሚችሉ ሴክተር መስሪያ ቤቶች አብረው ሆነው በጋራ አቅደው እንድንቀሳቀሱ ይደረጋል። በዚህ ላይ ሴክተር መስሪያ ቤቶች ስንል በፌዴራል ደረጃ የሚያሉ አሉ፣ በክልል የሚያሉ አሉ። ክልሎችን ጨምሮ አስፈላጊው እንቅስቃሴ ህብረተሰቡን በማሳተፍ የሚከናወን ይሆናል። ከዚህ አንጻር እየተሰራም ነው፣ ቅድመ ዝግጅቱም አለ።
የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ህብረተሰቡ ቀድሞ በአካባቢው ያሉ የውሃ መውረጃ ቱቦዎችን እንዲያጸዳና እንዲያዘጋጅ እንዲሁም ነቅቶ እንዲጠብቅ መልእክት አስተላልፈዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
የዛሬው ጋቢና ጥንቅር በዚህ ተጠናቋል። ትዝታ በላችሁ የመሰናዶ አርታኢ፣ ኤልያስ አስማረ የመሰናዶ አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን። አብራችሁን ስለነበራችሁ እናመሰግናለን።
ራዲዮ